ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍ ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 16 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። እናቴ አልተውሽም። እማማ የኔ እናት አድምጪኝ ልንገርሽ፣ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ። አዎ ተጠምቻለሁ፣ በጣም ርቦኛል። አዎ ተበድያለሁ፣ ጭቆና መሮኛል፣ ግፋን ገፍክፎኛል፣ እርሳት ገፎኛል፣ ችጋር ጠንቶብኛል፣ ማሰብ ማሰላሰል ቅንጦት ሆኖብኛል፣ መናገር መተንፈስ በግፍ ያስመታኛል፣ ያስደበድበኛል፣ ፍርደገም ድልዳኛ ወህኒ ያስጥለኛል፣ ያምባገነን ጥይት አካሌን ያሰኛል። ማየልንገርሽ እጅጉን አሞኛል፣ መኖር አስጠልቶ ሞቴን ያስመኘኛል። ግን ይሁን እላለው አሰላስልና፣ ከኔ ምቾት ይልቅ አንቺን አስብና። አሁንም ልቸገር አሁንም ልጎዳ፣ በእኔ ያልፍ እንደሆን የዘመናት ዕዳ፣ በእኔ ያልፍ እንደሆን ክፉ ነገር ሁሉ፣ ይጥናብኝ ስቃዩ ይጥናብኝ በደሉ። ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ፣ ምን ችግር ቢቆላል ምን ቢጠብሰን ፍዳ። ከትውልድ ተላልፎ በእኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ። አዎ ቃል አለኝ ቃል አለሽ፣ ላትከጂኝ ላትከዳሽ፣ ላትተይኝ ላልተውሽ። በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ፣ ከአያት ከቅድመ አያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት። እናቴ አልተውሽም ገለው ለሚበሉሽ፣ አካልሽን ቆራርሰው ለጅብ ለሚሰጡሽ። መቼም አልጠላሽም የኔ እማማ ኢትዮጵያ፣ የአውሬ ቤት ብትሆኝም የጅቦች መራቢያ። ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ፣ በዐይኔ እያየሁ ቆሜ በሕይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር። አዎ እኔ ልደፋ ስምሽ ከሚጠፋ፣ እኔ ልበልፍስስ ያንቺ አካል ከሚፈርስ። አዎ እኔ ልሰንጠቅ የኔ አካል ይቆረስ፣ ባንቺ ግን አገሬ አንዳች ክፉ እንዳይደርስ። ባንቺ ግን ኢትዮጵያ ክፉ ከምሰማ፣ የኔ ጆሮ ይቆረጥ የኔ ጆሮ ይድማ፣ የኔ ዐይን ይጓጎጥ ጨለማ ይውረሰኝ፣ ስትፈርሺ ስትጠፊ በቁም ከሚያሳየኝ። አንደበቴ ይዘጋ ልደፈን ልደንቁር፣ አንቺ ሞት ስትሞቺ ከምሆን ምስክር። የኔ እማማ ኢትዮጵያ ውድ እናት አገሬ፣ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ፣ ግና ይህም ሆኖ አልቀነሰም ፍቅሬ። እማማ የኔ እናት ፍቅርሽ መች ይሽራል፣ እልፍ አእላፍ ዓመት ዘመን ይሻገራል፣ ሞት እንኳ አይገታውም ዘላለም ይኖራል። መስሏቸው ነበረ እነሱስ የተውኩሽ፣ ተበደልኩኝ ብዬ አንቺን የምጠላሽ። ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ? ቤቴ ልሞት እንጂ ያው እንደ ልማዴ፣ እዚህም እዚያም ሞት ነው አይቀርም መሄዴ።
ከኢሳፋ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም eprp@eprp.com በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ክፍል 16
አጠቅሎ ፈረስ ካሳብሎስ አርባር ቢሸበራል ኢየሩሳሌም እኔማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ተርከባይ የምሸሽ
ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። እጃዝማች ካሳ ከራስ አሊና ከደጃች ቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ እዚያ ወጥተው ከደንቢያ ሜዳዎች ባንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ጠፋር ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ስሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚህ አለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌ ምድር፣ ጎጃም፣ ወሎ፣ ሸዋ፣ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች ከአረብና ከቱርክ ብቻቸውን ለመመከት የማይችሉ ብቻ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ከስሟና ከናቅሟ ትሞታለች። ተነስ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ ባሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ አሉ ቀኛዝማች እንግዳ። መጀመር አሉኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ ያለቃ እኮ አላቸነፍንም አሉ ደጃች ካሳ። እቴጌስ አሉ ቀኛዝማች እንግዳ። አይ አንተ ነገር እነ ደጃች ጎሹስ አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናው ንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ አለ ቀኛዝማች ገብርዬ። ተመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው ይኖሩ ወታደሮቹን አይደለም ያጠራቅም፣ የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረፍት ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኛዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላት ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኛዝማች እንግዳና ቀኛዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዚአብሔር በእግዚአብሔር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደ ተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኛዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ለአንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቂዋለሽ። ከመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ከመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ካሳ። እሺ አንተ ብላክባቸው እኔም ሰውልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸው መለስ አርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርህራሄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች ግድ የለም እስተምቻል ለምኝ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በያዳዲስ ዛፍ በያዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን የከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን ረፍት አለ? ከመከረኛው ከረፍት የለሹ ከካሳ ጋር ውሎ ረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ ሽከር ከርታታ። እንግዲህ እናመቴ እነ ትብለጥስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ ጋሻ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳን ወጥተው ወደ ድስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት ባይነ ህሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ከሁለቱ አንዱን እንዲህ ባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳዲ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው በአንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለእኔ ብለው ነገሩን በሰላም እንዲጨርሱልኝ እምባዬን እያፈሰስኩ ከጫማው ስር ተደፍቼ እለምናለሁ። የኔ ጌታ፣ የኔ ደግ አባት ሆይ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልእክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ፣ ተዋቡ ምን አርግ ነው የምትለኝ? ምን አለ ብማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዚአብሔር ላለው ይበል በልና ንገርልኝ አሉ ቁም ነገር ይሁን ሴት በማይታወቅ ሁኔታ። ከዚያም የወይዘሮ ተዋበችን መልክተኛ ወዳቀረበው የእልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልክተኛው ቀና ብለው እያዩ አረ ለመሆኑ እንዴት ያለ ደፋር ነው! አያ የአባቶችን አልጋ ልቀቅ ይለኛል? የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት? ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቃ ይለኝ ኑሯል። ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ ሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ እጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲተባበቁ ቆዩ። እጃዝማች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቀጠልበት እሳት በራ እንደምትገባ የሳትራት እንጂ እንደውነተኛ ጎበዝ አልቆጠራቸውም ነበር። ራሳሪ ራሳቸው የደጃሽ ካሳን ጦር ሲያዩ ምናልባት ምላሽ የጠራውት መስሎት ተሚዚዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሪ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራቀኝ በሰነጠቁት ጦር መሃል ሆነው ግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ይገላምጡት። ከሁለቱም በኩል ብዙ ሰው ሞተ። ይሁን እንጂ ራስ አሊ ባልታወቀ ምክንያት የተጋጋለውን ከባድ ጦርነት አቋርጠው ሽሽት ስለጀመሩ ወታደራቸው በያለበት እርሳቸውን ተከትሎ ሸሸ። ደጃዝማች ካሳም ብዙ ከማረኩና የራስ አሊን ከተማ ደብረታቦርን ካቃጠሉ በኋላ በዚያው ጥቂት ሰንብተው ራስ አሊን ለማሳደድ ወደ ጎጃም ተሻገሩ። ራስ አሊ ያሁኑ የመጨረሻ ዕድላቸው መሆኑን ስላወቁ በየትም ያለ ጦራቸው ወደ ጎጃም መጥቶ እንዲሰፍር አድርገው ሲጠባበቁ ቆይተው ነበር። የራስ አሊና የደጃሽ ካሳ ጦር ጎጃም ውስጥ ልዩ ስሙ አይሻል በተባለ ቦታ ላይ ተጋጠመ። ራስ አሊ እንዳለፈው ጊዜ በቀላሉ ለመሸሽ አልፈለጉም። ማንም ሰው ይበልጥ ይሰራዋል በማይባል ጀግንነት ሲዋጉና ሲያዋጉ ዋሉ። ራስ አሊ በዚያ ቀን ሲሰሩት የዋሉትን የጀግንነት ሙያ ያየ ሁሉ ድል እግዚአብሔር ካልፈቀደው በጀግንነት ብቻ አይገኝም፣ ራስ አሊ ታንበሳና ተነብር እንደተደቀለ ፈጣንና ኃያል ፍጡር ሲዋጉ ዋሉ። ሰራዊታቸው ተደጃሽ ካሳ ጦር እጅግ ይበዛ ነበር። ነገር ግን ድሉ የደጃሽ ካሳ ሆነ። እርግጥ ነው ደጃዝማች ካሳም በዚህ ቀን ልዩነት ታየበት በማይባለው የተለመደና የማይበገር ጀግንነት ሲዋጉ ውለዋል። ይሁን እንጂ ራስ አሊም ያን በመሰለ ጀግንነት ሲዋጉ ስለዋሉ በዚያ ቀኑ ድል እግዚአብሔር ከደጃዝማች ካሳ ጋር ተሰልፎ እንደታየ ተቆጥሯል ብለዋል። ራስ አሊ ራሳቸው ድል መሆናቸውን በተገነዘቡበት ጊዜ እግዚአብሔር በፈቃዱ ባነሳው የሰደድ እሳት ፊት ማን ይቆማል? የእግዚአብሔርን በትር ተከላክሎ የሚችልስ ማን ነው? እንግዲህ ወዲህ በከንቱ አትለቁ፣ የምንዋጋው ተካሳ ጋር ሳይሆን ከእግዚአብሔር ጋር መሆኑን ተረድቻለሁ። በቃ ጦርነቱን አቁሙ ብለው ለሰራዊታቸው ተናገሩና በፈረሳቸው ተጋብተው በዚያ በታወቀው ፈጣን ግልቢያቸው ሽሽታቸውን ቀጠሉ። በጣም ጥቂት ከሆኑ ጋሻ ጃግሬዎች በቀር ማንም የተከተላቸው ሰው አልነበረም። ደጃዝማች ካሳም ቆስለኞችን ካስነሱና ምርኳቸውን ካጠናቀቁ በኋላ በድል አድራጊውና በማይበገረው ሰራዊታቸው መካከል ቆመው የሚከተለውን ተናገሩ። ጀግኖች ወታደሮቼ ሆይ፣ ዛሬ በታላቅ ቆራጥነትና ጀግንነት ያስገኛችሁት ድል ይችን በመሳፍንት ኃይል ተከፋፍላ ስትሰቃይ የኖረች አገር ቀደም ሲል ወደ ነበረችበት ክብር የሚመልስና በአዲስ መንፈስ ወደ ተሻለ አዲስ ክብር የሚመራ ነው። ከዛሬ ጀምሮ ዘመነ መሳፍንት የሚባል ቃል ተታሪካችን ምዕራፍ ይፋቃል። በኃይል በአንድነትና በሀብት የምትታወቅ ወድቃ የተነሳች አዲስ ኢትዮጵያ ማገገም የምትጀምረው ከዛሬ ጀምሮ ነው። አሁን የእረፍት ተስፋ አልሰጣችሁም። ስሜን ደጃችሁን ሸዋ ንጉሥ ኃይለ መለኮትን አቸንፈን የተከፋፈለውን አንድ የነበረ አካል መልሰን አንድ ሳናደርግ እረፍት አያስፈልገንም። ቢሆንም የዛሬው ድላችን ለማቋርጠው ድል አድራጊነታችንና ለአገራችን መድኃኒቶች ለመሆናችን ዋና ምስክር ነው። ምዕራፍ 30 የብርጎሹ መማረክ። ማንኛውም መስፍን ጠንካራ አርጎ ያቸው የነበሩትና የበላይነቱን ይዘውት የቆዩት ራሳሪ አይሻል ላይ ፍጹም ድል ቢመቱም ሁሉም ለየራሱ ሲደርሰው ከመጠበቅ በጋር ለደጃች ካሳ እሺ ብሎ ሊገባ አልፈቀደም። ራስ አሊን ካቸነፉ በኋላ ለራስ አሊ አንድ ቀን ሳይንበረከክ የቆየው ደጃች ብርጎሹ የደጃች ካሳን የበላይነትም አልቀበልም አለ። በተለይም ምንም እንኳ በራሳቸው ተጋፊነት ከሞት ቢደርሱ ያባቱ በደጃች ካሳ መገደል ሳያሳዝነው አልቀረም ነበር። የሰው ፍርድ መቼም አስቸጋሪ ነው። ደጃችኩሹ ወደ ደጃች ካሳ ሲዘምቱ ራሱም ያልነቀፋቸውና ያልፈረደባቸው ይመስል ከሞቱ በኋላ ምንስ ቢሆን ይማርካቸዋል እንጂ ይገላቸዋል አባቱ ናቸው እያለ ብዙ ቀን በመቆርቆር ይናገር ነበር። ለተቀማጭ ሰማይ ቅርቡ ነው የሚባለው እንዲህ ያለው ነው። እንደዚያ ባለው ጦርነት መሃል እገሌ ይሙት እገሌ ከእንዲህ ያለ ቦታ ላይ ቢቆስል ይበቃዋል እገሌ ቢማረክ ይበቃዋል ብሎ ለመፍረድና ፍርዱን ለመፈጸም ይቻል እንደሆነ መጠየቅ ተገቢ ነበር። ደጃች ብርጎሹ የሚለው ግን አባቴ ቢወጉትስ ካሳ እስቲሞት ያለዛ ሲሸነፍ ለምን አልጠበቀም? ይህን ለደጃች ካሳ ሳይሆን ሞኙን ፈልጎ ቢነግር ምናልባት ሰሚ ያገኝ ነበር። ደጃች ብርጎሹ በዚህም በሌላውም ምክንያት ሲል ደጃዝማች ካሳ ራስ አሊን ድል ካደረጉ በኋላም ለካሳ አላምንም ብሎ ሲሽለኮለክ ቆየ። ነገር ግን ከደጃች ጎሹ ጋር ዘምቶ የካሳን ሁኔታ ሁሉ ያየውና እግዚአብሔር ለበላይነት መርጧቸዋል ብሎ ያመነው የጎጃም ወታደር ምንም እንኳ በመልካም ሰውነታቸውና በጉብዝናቸው የታወቁ የነበሩ ጌታውን የደጃች ጎሹን ልጅ ሲከተል ቢቆይ ደጃች ብሩን ለማሳመን ሲመጡ ከእርሱ ጋር ሆኖ ሊወጋቸው እንብዛም አልፈለገም ነበር። ከዚህ በላይ የደጃች ካሳን መምጣት አይተህ አስታውቀኝ ብሎ ደጃች ብርጎሹ የላከው ሰላይ ወደ አምባው ሳይወጣ የሚከበብበትን ሁኔታ ለደጃች ካሳ ገልጾ አጋለጠው። ስለዚህ ብርጎሹ ከደጃች ካሳ እጅ ለማምለጥ በብዙ ሁኔታ ሞክሮ አልሳካለት ሲል በጥቂት ታማኝ አሽከሮቹ ብቻ ታጅቦ ወደ ደጃች ካሳ የጦር ሰፈር ሄደና ድንጋይ ተሸክሞ በመቅረብ አጎንብሶ ይቅርታ ለመነ። ደጃች ብሩ ድንጋዩን ባንገቱ ላይ አርጎ በወንበር ላይ ተቀምጠው የጧት ፀሐይ እየሞቁ በአካባቢው ያለውን ክፍለ አገር ሁሉ ባሻገር ሲመለከቱ በነበሩት በደጃች ካሳ ፊት ሲቀር ደጃዝማች ካሳ ከወንበራቸው ብድግ ብለው በጥጋቸው ካሉት ጋሻ ጃግሬዎች አንዱን እየተመለከቱ አውርድለት አውርድለት አሉ። ጋሻ ጃግሬው ድንጋዩን ከብርጎሹ አንገት ላይ ሲያወርድ ደጃች ብርጎሹ እንዳጎነበሰ ቀረ። ቀናበል ግድ የለም ቀናበል አሉ ደጃች ካሳ። ደጃች ብርጎሹም ተነስቶ ቆመ። ወንድሜ ምን ነው አንተ ደግሞ እንዴት አስቸግረኛለህ? ወንድሜ ነህ ታውቀዋለህ። የደጃች ጎሹ ቤተዘመድ የራሴ ቤተዘመድ ነው። እኔን እግዚአብሔር ቢያነሳኝ አንተን ምን አስከዳህ? አሉ ደጃች ካሳ። አለመተማመንና አለመመሳሰል ነዋ አለ ብርጎሹ። በእግዚአብሔር ደጃች ብሩ እስኪ እውነቱን ንገረኝ፣ ብታቸንፈኝ ኖሮ ምን ታረገኝ ነበር? አሉ ደጃች ካሳ። ደጃዝማች አሁን ብንጣላም ወንድሜ የነበርክ ሰው ነህ። እግዚአብሔር ለታላቅ ነገር መርጦህ እኔ ጠላት ሁኜ ልዋጋህ ስል የመረጠህ አንዱ አምላክ በእጅህ ተጣለኝ ዘንድ ምንም ልደብቅህ አይገባኝም። እኔ ድል አድርጌ በማርክህ ኖሮ ምናልባት በሞት ሳልቀጣህ አልቀርም ነበር አለ ብርጎሹ ተስፋ በቆረጠና እውነተኛ በሆነ ድምፅ። በዚህ ጊዜ የደጃች ካሳ አሽከሮች ከአሽከሮችም ሁሉም ሳይሆኑ በአድርባይነትና በማስመሰል እንኖራለን ብለው የሚያምኑት ግብዞች ማንም ያላዘዛቸውን የብርጎሹን አንገት ጉልቻ ካላደረግነው ማለት ጎራዴያቸውን እየመዘዙ ይፎክሩና አንገቱን ለመቅጨት ይገለገሉ ጀመር። ዋ አንድ ሰው ጣብሮን ይነካትና በነፍሰ ገዳይነት ይከጣል። የተማረከ ሰውን ለመግደል ፍርድ እንጂ የአይነት ፉከራና ግርግር አያስፈልግም አሉ ደጃሽ ካሳ። የደጃች ብሩ ጎሹን አንገት ለመቀንጠስ ያሰፈሰፉት ሁሉ በያሉበት ገጭ ብለው ቆሙ። ደጃሽ ካሳም አይኖቻቸውን እንደገና ወደ ብሩ ጎሽ ጣል አደረጉና ለመሆኑ ምን ስለበደልኩህ ነው ብትማርከኝ ኖሮ ልትገለኝ ያሰብከው አሉ በለዘብታ። አባቴን ስለገደልክ ነው? አባትህማ የኔም አባት ነበሩ። ለመሆኑ አንተም ባለህበት ፈልገው አባቴ ይተውኝ ባኮ ያክስት ለምን መተው ሲወጉ ምን ታረግ ነበር? ደጃሽ ብሩ ጎሹ ከዚህ ላይ መልሱ ግር አለውና ዝም ብሎ ቆሞ ያስብ ጀመር። በዚህ ሁኔታ ጥቂት ጊዜ እንደቆየ ችግሩን አየኸው አይደል? ይኸውልህ እኔም የገጠምኳቸው እንዳንተ በነገሩ ተቸግሬ ሳስብ ከቆየው በኋላ ነው። ወደ እኔ በመጡበት መልክ ወደ አንተ ቢመጡብህ ኖሮ አንተም እኔ ያደረግኩትን ተማድረግ በቀር ሌላ መንገድ አታገኝም ነበር። በል ቁጭ በል ወንበር አቅርቦለት አሉ ደጃሽ ካሳ። ደጃሽ ብሩ ጎሹ ወንበር ቀረበና ከቀኛዝማች ገብርዬ ጥቂት ከፍ ብሎ ተቀመጠ። ደጃዝማች ካሳ በጥጋቸው ወደ ተቀመጡት ወደ ደጃዝማች እንግዳ ዘወር ብለው እንግዳ ለሞተልህ ዝም ብሎ በወዳጅነት ቢቀበለኝ ኑሮ የአባቱን ግዛት አልነካበትም ነበር አሉ። ሳይቸግራቸው እኮ ነው ሰውን ጨካኝ የሚያደርጉ አሉ ቀኛዝማች እንግዳ። ደጃሽ ብሩ አሉ ደጃሽ ካሳ ወደ ብሩ ጎሹ እየተመለከቱ። አቤት አለ ብሩ ጎሹ መሬት መሬቱን እያየ። ልብን ሳታሻክረው ብትቀር ምን ቸገረህ ነበር? ቀኛዝማች እንግዳን ባሻ እንግዳን ማለቴ ነው። አሁን ቀኛዝማች ተብሏል ታውቀዋለህ አይደለም? አሁን አውቀዋለሁ። ፈንቱንስ ትንሽ ወንድሙን አውቀዋለሁ። የትውልድ ቦታቸውንም ታውቀዋለህ አይደል? አሁን አውቀዋለሁ። ቋራ ለመሆኑን መቼም ታውቃለህ? አውቃለሁ እንጂ ተዚሁ የኛ ወንድሞች አይደሉ? ይኸውልህ እነሱ በስጋ ባይወለዱኝም የእናቴ ልጆች ወንድሞቼ ናቸው። ገብርኤል ብትል የስጋ ዘመዴ አይደለም፣ ግን የእናቴ ልጅ ነው። ከነሱ ጋር ሞት ካልሆነ ሌላ ነገር አይለየንም። አንተም ወንድምነቴን ብታምንበት ኑሮ ምርኮኛና እስረኛ ተመሆን ይልቅ እኔ የሆንሁትን ትሆን ነበር። ደጃች ካሳ ስለ እነዚህ ታማኝ ተከታዮቻቸው ስለ እንግዳ ስለ ገብርዬና ስለ ፈንቱ የተናገሩትን የሰሙና በመጨረሻው የተፈጸመውን ሁኔታ ለማየት የደረሱ ሰዎች ሁሉ ደጃች ካሳን እንደ ትንቢት ተናጋሪ ቆጥረዋቸዋል። ደጃች ብሩ ጎሹ በዚህ ሁኔታ ተማርኮ እስረኛ ሆኖ ጥቂት ጊዜ እንደቆየ ያቺ ከራሳሊ ጋር ስታዋጋው የኖረችው ሚስቱ፣ ያቺ በራሳሊ ጦር የጎጃም ሕዝብ ስታስደበድብ የኖረች ሚስቱ ለብሩ ጎሹ ሰጥተው ከሱ ጋር በእስራት ተቀመጭ እንዳይሉኝ ቃል ይግቡልኝና በጅበላ አምባ ያለውን የብሩ ጎሹ መሳሪያና ሀብት ሁሉ ይረከቡኝ ብላ ላከች። ያ ለስንት ዓመታት በማንም ተደፍሮ የማያውቅ አምባ፣ ያ ራስ አሊ በየዓመቱ እየሞከሩት ስንት ሰራዊታቸውን እያረገፉ የተመለሱበት አምባ ያለ አንዳች ትግል ወደ ደጃች ካሳ እጅ ገባ። በስራት ላይ ሆኖ ይህን የሰማው ብሩ ጎሹም ስለ ሚስቱ ከሃዲነት የሚከተለውን ገጠመ ይባላል። የካሳስ ስራት ቀላል ነው አይጎዳም፣ ያንቺ ባል መሻር ነው የገረመኝ በጣም። አይተሃል ወይ ጎጃም ተዛሬ በፊት፣ ቀን ሲከዳ ስታይ የምትከዳ ምሽት። እንዲህስ ተሆነ የሴት ቃል ኪዳን፣ ማንም አይጋባ ሁሉም ይመንን። አንቺ ልበ ሞረድ ምላሰ ለስላሳ፣ አገሬ ስላንቺ ተቃጥላ ተጠብሳ። መጥፋቷን እያየው ችዬ የኖርኩት፣ ለካ ለጉድ ኑሯል ይህን ለማየት። ሳቀች ዋሸች ብሎ ሴትን የወደደ ሁልጊዜ ይኖራል እንደ ተዋረደ። ምዕራፍ 31 የተክሊል ጋብቻ። ግብጻዊ ጳጳስ አቡነ ሰላማ የኢትዮጵያን ቤተክርስቲያን ጣፋጭ ዜማ አሳምረው ባያቁም ግዕዝ ያውቁ ስለነበር ሰራይ ካህን እጨጌ ማህጸንቱ ንፍቅ ካህን ሆነው በአብየ ጊዜ ቤተክርስቲያን ቅድስት ውስጥ ሥርዓተ ተክሊል ሲያደርሱ እጅግ ብዙ የሆነ ሕዝብ በቤተክርስቲያኑ ውስጥና ዙሪያ ይተራመስ ነበር። ሙሽራውንና ሙሽራይቱን ለማየት ይሁን ወይም ከብዙ ዘመን ጀምረው በኦርቶዶክስና በጸጋ ክርስቲያን ሃይማኖት መለያዮች ተጣልተው ከኖሩ በኋላ ዛሬ ባንድ ላይ የሚታዩትን ጳጳስና ጨጌ ለማየት ይሁን አይታወቅም። ብቻ ሁለቱም ወገኖች የሚታዩ ነበሩ። የተክሊሉ ስነ ስርዓት ከተፈጸመ በኋላ ጳጳሱና እጨጌው እንደ ቀደሙ ሰራይና ንፍቅ ሆነው ቀደሱና ሙሽራውና ሙሽራይቱ ባንድ ላይ ስጋ ወደሙ ተቀበሉ። ሙሽራውና ሙሽራይቱ አዲስ ተጋቢዎች አልነበሩም። ቀደም ባለ ዘመን ጎንደር ከተማ ውስጥ ለሌሎች ጥቅም ሲባል ተጋብተው ጋብቻቸው እጅግ የሚያስቀና ሆኖላቸው የቆየ በመንደርም ይሁን በጫካ በቤትም ይሁን በድንኳን ሳይለያዩ ክፉንና ደጉን አብረው ያዩ ባልና ሚስት ነበሩ። ሙሽራው ደጃሽ ካሳ፣ ሙሽራይቱ ወይዘሮ ተዋበች ይባሉ ነበር። ጋብቻውን ያደሰው ነገር ቀላልና ልማዳዊ የሆነ የእንሰት ሥራ አልነበረም። ደጃዝማች ካሳ በአገራቸው ውስጥ እንዲታደስና እንዲስፋፋ ለሚፈልጉት ከፍተኛ ጉዳይ ሁሉ ተቀዳሚው ምሳሌ ራሳቸው መሆን እንደሚገባቸው ከመረዳታቸው በላይ በተዋበች ያልቆረቡ በማንም ሊቆርቡ የማይችሉ መሆናቸውን ያምኑ ነበር። ስለዚህ ለወደፊቱ የኢትዮጵያ ሕዝብ በክርስቲያናዊ መንፈስ የታነጸ ቤተሰብ እያፈራና ትውልዱም በጥሩ ስነ ምግባር እየተገነባ እንዲመጣ ለማድረግ እቅድ ስለነበራቸው ራሳቸው ቀድመው እጅግ ከሚወዳቸው ባለቤታቸው ጋር ጋብቻቸውን በተክሊል አድሰው ቆረቡ። በዚህም ቀን በጎንደር ቤተ መንግስት ታላቅ ግብር አግብተው ዋሉ። በግብሩ ላይ ብዙ መኳንንትና ካህናት ከመገኘታቸው በላይ የጎንደር ከተማ ህዝብ በሙሉ ሊጠግብ መቻሉን እንጃንጂ በሙሉ ተጠርቶ ነበር። አቡነ ሰላማና እጨጌው ከወይዘሮ ተዋበች ጥቂት አለፍ ብለው በካህናቱ አቆልቋይ አናት በደጃች ካሳ ቀኝ ተቀምጠው ነበር። ራስ አሊ መጀመሪያ ድል ሆነው ከደብረ ታቦር ከተባረሩ ጀምሮ ወደ ደጃች ካሳ በኩል የሆነው ጆምቤል ከቀኛዝማች እንግዳ ቀጥሎ ከመኳንንቱ ሁሉ በላይ በመሆን በደጃች ካሳ ግራ ተቀምጦ ነበር። ጆምቤል ከደጃች ካሳ ጋር ከተገናኘበት ቀን ጀምሮ አኩሪ ሞቱ እስኪለያቸው ድረስ ከዕለት ወደ ዕለት እየጨመረ ሄደ። ታላቅ ወዳጅነት፣ መተማመንና መግባባት ነበራቸው። ጆምቤል በተፈጥሮው ለመልካም ወዳጅነት መመረጥ የሚገባው ሰው ነበር። ክላውዴን በብዙ አበሾች አኩርፎ በዋለባቸው ጥቂት ቀኖች ውስጥ አበሻ በጣም ክፉ ሕዝብ ነው፣ እግዚአብሔር ኢትዮጵያ ውስጥ እብድ አትሁን ሲለኝ ጆምቤልን አጋጠመኝ እያለ በጆምቤል ጓደኝነት ይጽናና ነበር ይባላል። ራሳሪ ቁም ነገረኛውንና ውሸት ለመናገር ጨርሶ የማይችለውን ጆምቤልን ብዙ አይወዱትም ነበር። ክላውዴን ግን የመመሳሰል ሥራ ተመክሮ የተላከ እንደመሆኑ መጠን በተፈጥሮ ዋሾ ሆኖ ሳይሆን ራስ አሊ ሲሳሳቱ ስለሚታገሳቸው በጣም ይወዱት ነበር። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ አቅርቦት ብዙ ክርክር ያስነሳውን ከፍተኛ የአገር ጉዳይ ውል አቅርቦ ሲያነብላቸው አፋቸውን እንደሰከረ አምባዛ በሰፊው በማላቀቅ በጥጋቸው ከቆመው አሽከር ጋር አንተ ለሽምብር ገብስ በየጊዜው ደህና አድርገህ ታበላዋለህ እያሉ ስለ ፈረሳቸው ጉዳይ ሲናገሩ ትዝብቱን ውጦ በትዕግስት ፍላጎቱን እንዲያዳምጡት ከመሞከር በቀር ሌላ መልክ አላሳያቸውም ነበር። ጆምቤል ግን ሌላ ሰው ነበር። ራስ አሊ ሊዋሹ ሲከጅሉ ወይ የማይሆን ነገር ሲነሳ በቀጥታ ይቃወማል። እንዲያውም አንድ ቀን የደጃች ካሳ ነገር ተነስተው ራስ አሊ በካሳ ሲቀልዱ ሰሙ ጌታዬ ካሳን እግዚአብሔር መርጦ ተሆነ የማንንም ኃይል አያጠፋው በማለቱ ራስ አሊ ቀላ ያለው ፊታቸው ጉበት እስኪበስል እንዲናደዱ አድርጓቸዋል። ይሁን እንጂ ፕላውዴን ጆን ቤልን ታላገኘ ይዓለም በሙሉ ባዶ የሆነ መስሎ ስለሚታየው ራስ አሊ ከጠባያቸው ጋር ውሃ ለእሳት እንደማይስማማ የማይስማማ ቀጥተኛ ባህሪ ያለውን ጆን ቤልን ለፕላውዴን ሲሉ ታግሰውት ይኖሩ ነበር። ደጃች ካሳ ደግሞ ጥሎባቸው ወይም በማታለል ጠባይ ገብቷቸው ሳይሆን እንደሳቸው ያለ ቅን ጎበዝ እውነተኛ ለሰው አሳቢ የሆነ ሰው ከባህር ማዶ መጥቶ በማግኘታቸው እጅግ ደስ ብሏቸው ወደዱት አመኑት። ስለዚህ ተቀምጠው ግብር ሲያበሉ ጆን ቤል ከቀኛዝማች እንግዳ በታች በመቀመጡ ጥቂት ራቅ ካለባቸውና ለማነጋገር እየፈለጉ አንዳንድ ጊዜ ዞር እያሉ ያዩት ነበር። ደጃች ካሳ ቤልን ካገኙበት ጊዜ ጀምሮ ከፍተኛ የሆኑ ጉዳዮችን በሚያስቡበት ጊዜ ሁሉ የመጀመሪያ አማካሪያቸው እሱ ነበር። በዚህ ቀን ራሳቸው ጀምረው ለወደፊቱ ማንኛውም ክርስቲያን የሆነ ኢትዮጵያዊ ሁሉ እንዲከተለው የፈለጉትን የክርስቲያናዊ ቤተሰብ አቋም ለጆን ቤል በይበልጥ ለማዋየት ፈልገው ነበር። አንዳንድ ጊዜ ባሳባቸው አሁን ይህ መቀነት ያዞረች አታምልጠኝ የሚል አሌሌ ሁሉ እሺ ሊሆን ብለው ያስቡና መልሰው ደግሞ አይ ለሱማ ራሴ ስንቷን አውቅ ነበር የሚወዳትን ተዋበችን ስላገኘው አይደለም ሁሉም ውሻ መስላይ ታየችኝ የሚወዳትንና የምትወደውን እየመረጠ በሷ እየተወሰነ የማይኖርበት ምክንያት የለም በማለት ይጽናናሉ። ከዚያም በጥጋቸው ወደ ተቀመጡት ወደ ቀኛዝማች እንግዳ ፊታቸውን መለስ አድርገው እንደመሳቅ እያሉ እንግዳ የነገው ቆራቢ ደግሞ አንተ ነህ ገብርዬንም አሁን እነግረዋለሁ አሉ ደጃች ካሳ። እኔማ ምን ጊዜም ቆራቢ ነኝ እኮ አሉ ቀኛዝማች እንግዳ። እሱን ተወውና ይልቅስ ነገ እቁባቶችን ሁሉ አሰናብተህ ከሚስት ጋር እንድትቆር እቁባት የምትባል ተነጨራሹ የታውቅና ምን አለ ውሸቱን ብትወው እስከዛሬ ሁላችንም አላረፍንም። ካሳ ይሙት በጭራሽ እቁባት የምትባል አላውቅም። እውነት ነው አልዋሽም ሳላገባ ተጭ ካለሞተዋ እወሳለት ነበር። ከዚያ በኋላ ግን እንኳን ለሌላዋ ለሷም ባደረሰኝ ዛዲያ እንደኔ በተክሊል ትቆርባለ ማለት ነው ደስ እያለኝ በልሙት በለኝ ካሳ ይሙት ጌታዬ። ቆይ እንግዲህ ያን ገብርዬን ነው ቃል ማስገባው አሉ ደጃዝማች ካሳ። እሱም የኔው ቢጤ ሳይሆን አይቀርም ቢሆንም ይንገሩት አሉ ቀኛዝማች እንግዳ። መቼም ይሰራ ለምንለው ነገር ሁሉ ራሳችንን ምሳሌ ሳልሆን ትዕዛዝ በመስጠት ብቻ መልካም ነገርን ማስገኘት አንችልም አሉ ደጃች ካሳ። በዚህ ጊዜ ጆን ቤል በጎኑ ወደ ተቀመጠው ወደ ቀኛዝማች ገብርዬ ዙሮ በቁም ነገር መልክ የገብርዬን አይኖች ትክ ብሎ እየተመለከተ የሚጫወተው ደጃዝማች ካሳ ስላሳዩት መልካም ምሳሌነት ነበር። አዩ ቀኛዝማች ህዝብ ዘላቂ ወደ ሆነ በጎ ምግባር የሚመራው በአስገዳጅነታቸው በሚተማመኑ አዛዦች ሳይሆን ምሳሌነት ጭምር በሚያሳዩ አስተማሪዎች ነው። ዛሬ ደጃዝማች ካሳ ያሳዩት ምሳሌነትም ለአንድ ክርስቲያን ህዝብ ታላቅ ትምህርት ነው። ቢፈልጉ ተቁጥር በላይ የሆኑ ቆነጃጅት እየመረጡ እንደ አረብ ሱልጣኖች በየጓዳው ቢያከማቹ የሚያቀታቸው አልነበረም። ከዚህም በቀር ዘወትር በድንኳን ሲኖሩ ታገር ወደ ሀገር ሲዞሩ የጭን ገረዶች አንጣፊዎች ያስፈልጉኛል ማለት የሚገባቸው እሳቸው ነበሩ። ግን የክርስቲያን መንፈስ ከዚህ ሁሉ በላይ የሆነ ብርቱና የራስ ቁጥጥር ያለው በመሆኑ በዚህ የጉልምስና ጊዜያቸው እንደ አንድ ቄስ ባንድ ሊስት ተወስነው ለመኖር ቆረጡ። እናንተ ደግሞ ምሳሌነታቸውን በመከተል ብትረዷቸው በመላው ኢትዮጵያ ይህ ደግ ምግባር እየተስፋፋ ይሄዳል አለ። እውነት ነው አቶ ቤል፣ ሁላችንም ይህን ምሳሌነት በመከተል ለህዝቡ መንገድ ማሳየት አለብን። ይሄ በእያለበት ቁባት ማስቀመጥ የሚባል ነገር ብዙ ጎጂ ነገር አለበት። አንድ ሰው አንድ ቤተሰብ ማስተዳደር አቅቶት በሚቸገርበት ጊዜ ሁለት ሶስት ወይም ከዚህ የሚበልጥ ቤተሰብ ይኑራይ ሲል ላንዱም ሳይሆን በእያለበት ችግር ይፈጥራል። በየቦታው ልጆች እየወለደ ብዙ ህፃናት በእንጀራ አባት ወይም በእንጀራ እናት እጅ በጭካኔ እየተጉላሉ እንዲያድጉ ያስደርጋል። ስለዚህን ነገር መከተል ይገባናል አለ። በዚህ ሁኔታ ሁሉም በእያለበት ከጥጉ ካለው ጓደኛው ጋር ስለ ልጁ ልዩ ጉዳይ እየተነጋገረ በተለይ በካህናቱ በኩል በነተጌ መነንና በራስ አሊ ጊዜ አይንና አፈር ሆነው የኖሩት ጳጳስና እጨጌው አሁን ተስማምተው ባንድ ላይ እንዲቀድሱ ባንድ እንዲበሉ እንዲጠጡ በማድረጋቸው ስለ ደጃች ካሳ ታላቅ ሰውነት ይነጋገሩ ነበር። በዚህ ሁኔታ ግብሩ ሲበላ ሲተጣ እንደቆየ አዝማሪዎች እየተነሱ ዘፈን ጀመሩ። በመጀመሪያ ደጃዝማች ካሳን ሳይለይ በየደረሱበት በያረፉበት ሲያጫውተው የኖረ አዝማሪያቸው አስቀድሞ በዘለሰኛ የፈጣሪን ምስጋና ካሰማ በኋላ የሚከተለውን እየገጠመ አዘመረ። የታጠቀን ፈረስ አይገታም ማንም፣ አምባ ጫራ ዘሎ አንኮበር ሳይቆም፣ አስተቴም እንደሆን ይሄ የኔ ቃል፣ ይመስከር በጎጃም ይመስከር ባይሻል፣ ደጋ የለመደው የታጠቅ ፈረስ ልሂድ ልሂድ አለ ስሜን ልገስግስ፣ ሳራል በላም አለ አንኮበር ሳልደርስ፣ ውሃል ተጣም አለ ውቅያኖስ ሳልደርስ። በቅርቡ እያሉለት ተከዜና በሽሎ ይህ ፈረስ ሊሮጥ ነው ባህር ባህር ብሎ፣ አባት ታጠቅ ካሳ የመይሳው ልጅ ፍቅሩማ ቃን አለው ጠቡን አይጣል እንጂ፣ እርቅ ስለምኗቸው ጠብ እየለመኑ ስንቱ ስንቱ ጀግኖች ያሞራራት ሆኑ። በዚህ ሁኔታ እየገጠሙ አዝማሪዎች በየተራ ሲጫወቱ ካህናቱ ቅኔ ሲያበረክቱ ወረብ ሲወርቡ ሁሉም ደጃች ካሳ ገና በዘመቻ ላይ መሆናቸውን ሳይናገሩ አላለፉም። ብቻ ወይዘሮ ተዋበች በዚህ ወድቀዋል ተብሎ አድራሻቸውን ባልሰሙት አባታቸው ሁኔታ በጣም ይሸበሩ ስለነበር ደጃች ካሳም የነ ደጃች ጎሹ ስም ካሸነፏቸው ሰዎች ስም ጋር እየተደረበ እንዲጠራ አይፈልጉ ስለነበር የሰው ስም አይነሳም ነበር። የጦር ሜዳዎች ስሞች ግን እየተደጋገሙ ተነስተዋል። የታጠቅ ፈረስ ፊቱን ያዞረባቸው እነ ስሜን፣ እነ ወሎ፣ እነ ሸዋም በሰፊው ይጠቀሱ ነበር። በዚህ ሁኔታ በዓሉ ተከብሮ እንዳለፈ ደጃች ካሳ ራሳቸው በቅርቡ ንጉሥ ስለሚሆኑ ደጃች ውቤ ይህን እንዲያውቁና ራሳቸውን በስምምነት ከተቀመጡ ካላቸው ግዛት ላይ ብዙ ተጨምሮላቸው ራስ እንዲሆኑ እንስማማ ብለው አቡነ ሰላማን መልእክታት ይዘው በአስታራቂ መልክ ላኳቸው። ምዕራፍ 32 የወደቀ አባት። ምዕራፍ 32 የወደቀ አባት። ወንድ ልጅ በእናት በአባቱ ላይ በሌላ ሰው እጅ ጉዳት ቢደርስ ይቆጭና በቀል ይፈልጋል። ሴት ልጅ ደግሞ ለተጎዱ ወላጆቿ ከመጠን በላይ ታዝንና ታለቅሳለች። ወይዘሮ ተዋበች ድል አድራጊው ባላቸው ቢሆኑም ድል የሆኑት አባታቸው ስለነበሩ የደስታቸውን ያህል ማዘናቸው አልቀረም። ወይዘሮ ተዋበች ባሌ መሳፍንቱን ሁሉ ተራ በተራ እየፈጨ ዘውድ ልንጭን ስንደርስ ማንስ ቢጠፋ ምን ቸገረኝ የሚል ልብ ያላቸው ሴት አልነበሩም። ስለዚህ ራስ አሊ ድል ሲሆኑ ብቻቸውን በፈረስ ሸሹ ሲባል ሲሰሙ ድል መሆናቸውን ሳይሆን ከዚያ በኋላ ይደርስባቸዋል ብለው የሚያስቧቸው ነገሮች ልባቸውን ያትከነክኑት ጀመር። በሐሳብ ሲባክኑ አንዱ ባላገር ከደጃች ካሳ ሽልማት ለማግኘት ሲል በፈረሳቸው ሆነው ሲሸሹ በጦር ወይም በጥይት ጀርባቸውን ወይም ደረታቸውን ሰንጥቆ ሲወድቁለት እንደ ግራኝ ራስ ራሳቸውን ቆርጦ ያን ጎፈሪያቸውን በጥርሱ ነክሶ በራሳቸው ፈረስ እየጋለበ ደጃች ካሳ ወዳሉበት ሲሄድ ብዙ ከሄደ በኋላ ራሳሊ የደጃስቻሳ አማታል ነበርም እንዴ ዛዲያ ምንስ ቢጣሉ ሳልታዘዝ ገድዬና ራሳቸውን ቆርጬ ሲሄድ ይለቆኛል ይልና ተፈረሱ በቅጥበት ወርዶ ራሳቸውንም ፈረሱንም ትቶ ሰው እንዳያዩ ጫካ ለጫካ እየተሽለቆለቆ ሲሄድ ይታያቸዋል። ይህ ልውጥ ይልና ደግሞ እሱስ ማንንም ጨክኖ አይገላቸውም ቢሞቱ ኖሮ እስታሁን ይሰማ ነበር ብቻ በፈረስ ብቻቸውን ሲባክኑ ሰንብተው ራል ጥማቱ አንገላቷቸው ከፈረስ ወርደው ፈረሱን እየሳቡ አባካቹ ዲን ፈረስ በሁለት ብር እንኳን አገዙኝ እያሉ ሲሄዱ አንዳንዱ ባላገር ኧረ ምን ይመስለውን ፈረስ ይዞታል አያ ይሄ ለኔ ምን ያደርግልኛል እያላቸው ሲያልፍ ይሄ ለወጥ ሲል ደግሞ ጎጃምን ይደበድቡት የኖሩ በመሆናቸው ሰዎች ይዘው ለብሩ ጎሹ ይሰጧቸውና ድሮ ሚስታቸው ፊት ልጅ ልጅ ውርደትና የጭካኔ ስራ ሲፈጸምባቸው ቆይቶ ሁለት አይናቸው በፍላት አጥፍቶ በጽኑ ስቃይ ጅበላም ባላይ አስሮ ሲያስቀምጣቸው የታያቸው ጎበዟና ዘወትር ፈገግታ የማይለያቸው ወይዘሮ ተዋበች ራስ ይዙም ዝም ብለው ሲቀመጡም እንባቸው በሁለት አይኖቻቸው ተለል ይል ነበር። አንዳንድ ቀንማ አንድ ነገር ለማድረግ ሲፈልጉ ያሰቡትን ትተው ያላሰቡትን በማድረግ አንዱ ልቃን ስተው ከማያስፈልገው ቦታ ላይ ማስቀመጥ አመጡ። ትጀማሽ ካሳ በሰሞኑ የሚታየው የወይዘሮ ተዋበች ሁኔታ ደስ ታላስተኛቸው አለ። ወይዘሮ ተዋበችም ጭንቀታቸውን ለደጃዝማች ካሳ እንዳይገልጹላቸው ምናልባት እኔ ድል እንደሆነ ነበር የምትፈልጊው በለው ይቀየሙ ይሆናል በማለት ሰክተው ጭንቀታቸውን ወጣው ለብቻቸው ይስቃዩበት ነበር። ለደጃዝማች ካሳ ደግሞ ይሄ ወይዘሮ ተዋበች ጭንቀት ታላቅ ምስጢር ሆነባቸው። በድንኳን ያን ሁሉ ጊዜ አብረው ሲንከራተቱ ሲኖሩ የጊዜው መኳንንት በሚያደርጉት መሰረት አንዳንድ ቀን ከቁባቶቻቸው ጋር ቆይተው ሲመጡ በነበረበት ያለፈ ጊዜ ሁሉ አንድ ቀን እንኳን ከፊታቸው ፈገግታ ተለይቷቸው የማያውቁ ሴት ሁኔታቸው እየተሻሻለ ፍቅራቸው እየጠበቀ በሄደበት በተክሊል እንደገና ተጋብተው በቆረቡበት ባሁኑ ጊዜ ምን ቅርታ ሊፈጠርባቸው እንደቻለ መረዳት አቃታቸው። ወይዘሮ ተዋበች እንባቸውን ለጀሽካሳ እንዳይውባቸው ዘወትር ቢተረከቁም በምንም ሁኔታ ደፍረስ ብለው ታይተው የማያውቁ አይኖቻቸው ቀላ እያሉ በሚታዩበት ቀን ለጀሽካሳ የወይዘሮ ተዋበችን ማልቀስ ሳይረዱ አልቀሩም። አንድ ቀን ምሳ ተበልቶ ሰው ሁሉ ወጥቶ ለጀሽካሳና ወይዘሮ ተዋበች ብቻቸውን ተቀምጠው ሲጫወቱ ተዋቡ አንድ ነገር በጠይቅሽ ትነግሪኛለሽ አሉ ለጃዝማች ካሳ። ዛሬ ደግሞ ሚስተር ደባቂ ሆንኩ አሉ ወይዘሮ ተዋበች። እሱን ተይውና እነግርሃለሁ በይኝ ልቀስ አሉ ለጃዝማች ካሳ። ታንተ ተለይቼ የማውቀው ነገር ታለ ምን ቸገረኝ እስቲ ሙት በይኝ ካሳ ይሙት። በዚህ ሰሞን ከተጋባን ጀምሮ እስከዛሬ አንድ ቀን እንኳን አይቸብሽ የማላቀው ሀዘንና ቅርታ የሚታይብሽ ምን ሆነሽ ነው አሉ ደጃች ካሳ እጆቻቸውን ዘርግተው ወይዘሮ ተዋበችን ወደ ደረታቸው ጠጋርገው በመያዝ። የምን ቅርታ ነው ደግሞ አሉ ወይዘሮ ተዋበች ራሳቸውን አስገድደው ለመሳቅ እየሞከሩ። አይ ካሳ ይሙት ብለሻል መደበቅ የለም ምን ያደርግልሃል ለቃ ዛዲያ አንተ ብላ ትቀየመኝ ማለልኛ ተዋበች ትሞት አልቀየምሽም አባባ ይደረሱበትን ባለማወቄ ነው ተጨነቅኩት። ተጠሩነቱ ላይ ሙተው ወይም ተማርከው ቢሆን ኑሮ ልቤ ያርፍ ነበር። አሁን ግን የወደቁበት ጠፍቶ ስለቀረ ጭንቀቱ ገደለኝ። ዛዲያ ለዚህ ነው የምትጨነቂው? አሁን ያሉበትን አጠያይቄ እነግርሻለሁ ያሉበትን ስታውቂ ብታስጠይቂያቸውም ቅር አይለኝም። መጀመሪያም ሁሉን ያየሽው ነው ጥፋቱ የራሳቸው ነው አሉ ደጃች ካሳ። እሱም አልጠፋኝም አወዳደቃቸውን ሳስበው ልብ ያልችልልኛል እንጂ አሉና ወይዘሮ ተዋበች ሳያስቡት በሁለቱ አይኖቻቸው ሞልቶ የቆየውን ባ ዝርክርክ እያለ ወረደ። እንዴ ምን ማለትሽ ነው ተዋበች አምልጠዋል ምን ይሆኑ ብለሽ ነው? አሉ ደጃዝማች ግራ ገብቷቸው። የምሰማው ወሬ ሁሉ እኮ ነው ያሸበረኝ። ወይ ሞቱ ብሎ የሚነግረኝ አላገኝ። በቀደም ለተሰማ ደግሞ ተቸንፈው ሲሸሹ ጎጃም ደንበጫ ሚካኤል ተሚባለው ደብሩ ደውለው አስታርቁኝ ብለው ቢለምኑ ካህናቱ ተሰብስበው አገራችንን ያዘርፉብናል አሁን ቶሎ ይሄዱልን ብለው አባረሯቸው አሉ። አይ አባቴ ሳይቸግሩ እንዲህ ከራተቱና ይሙቱ እኔ ልንከራተት አሉና ወይዘሮ ተዋበች እንባ ማውረድ ብቻ መሆኑ ቀርቶ ወደ መንሰክሰቁም ገቡ። ደጃዝማች ካሳ እኔ ታቸነፍኩት ለአባትሽስ ቢሆን ለምን ታረቅሻለሽ ብለው የሚቆጡ ግብስ ሰው አልነበሩም። የተዋበች ውስጣዊ ችግር በትክክል ገብቷቸው ነበር። ራሳሪ መቸነፍ ቀርቶ ታስረው ቢመጡላቸው ግድ ያልነበራቸው መሆኑንና አሁን የተጨነቁት በአባታቸው ላይ ሊደርስም ላይደርስም የሚችለው እንግልት በሐሳብ ሰሌዳ ተስሎ ስለሚታያቸው መሆኑን አላጡትም። እንዲያውም በዚሁ መነሻ ብዙ ቀን ሲያስታውሷቸው የሰነበቱ ሟች እናታቸውን አስታውሰው ራሳቸውንም አንድ የሰቀቀን ስሜት መታቸው። ተዋበች ጭንቀትሽን ተረድቻለሁ፣ ያሉበትን አሁን አገኘዋለሁ። ለጊዜው አሁን ወደ ሰሜን ስለምንሄድ ነው እንጂ በኋላማ ወደ ሸዋና ወደ ወሎ መዝመቴ ስለማይቀር የትም ቢሆኑ ማወቅ አይቀርም። አሁንም ይሁን ቆይቶ ያሉበትን ስናውቅ የሚያስፈልጋቸውን ነገር ሁሉ ትልኪላቸዋለሽ። እኔ ጋር ያጣላን የመሪነት ጉዳይ እንጂ ያንቺ አባት የኔ አማት መሆናቸውን ልፍቅ አልችልም። ከዚህ በላይ ምንም ተጥላቻ ጋር ቢሆን ዝምድናዬን ፈልገው አንቺን ለኔ መዳራቸውን አልክድም። ግድ የለም አትጨነቂ አሉ ደጃች ካሳ ፈለዘበና የተካዜ ስሜት ባለበት ድምጽ። ለሁሉም ነገር መውደቂያቸውን ታወቅኩት ልቤ ያርፍ ነበር አሉ ወይዘሮ ተዋበች። የደረሱበት ጠፍቶ ይቀራል ብለሽ ነው? ይህ በጭራሽ ተወልሽ አይግባ። ደግሞ ምንም እንደማይሆኑ አትጠራጠሪ አሉ ደጃዝማች ካሳ።
መቅደና አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይናዩ ቱርክ ባይ የምሸሽም መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር፣ ነመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት። በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት። ነመዩ ቱርክ ባይ የምሸሽ
ይባላል።